ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 21 2015 ዓ.ም. ዝግጅታችን ጀመረ።
የኦሮሚያ ቋንቋ በሚሰጥባቸው ትምህርት ቤቶች ውስጥ የሰንደቅ ዓላማና የኦሮሚያ ክልል መዝሙርን መዘመር ላይ እና ለመዘመር ላይ በተፈጠረ ግጭት የደረሰ ጉዳት እንደሆነ ምርመራችን አሳይቷል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መለሰት ናቸው ቀደም ሲል የሰማችኋቸው። ለአሜሪካ ድምጽ ከሰጡት ማብራሪያ የተቀነጨበው ነው። ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ዝግጅቶቻችን እንደተለመደው በሬዲዮ በቴሌቪዥን እንዲሁም በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጥ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኤርትራ ወታደሮች ከሰሜን ኢትዮጵያ ትላልቅ ከተሞች ለቀው እየወጡ መሆኑን የአይን ምስክሮችና አንድ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ ባለስልጣን ለሮይተርስ ዜና ወኪል ተናግረዋል። እንግዶ ወልዴ ዝርዝሩን ያቀርበዋል።
ለሁለት ዓመታት በሰሜን ኢትዮጵያ በነበረው ጦርነት ተሳታፊ የነበሩት የኤርትራ ወታደሮች ከሽረና አክሱም ለቀው ወደ ድንበር አቅጣጫ በመሄድ ላይ ናቸው ሲሉ የአይን ምስክሮች ለሮይተርስ ዜና ወኪል ተናግረዋል። በኢትዮጵያ መንግስት ፌዴራል ኃይሎችና በትግራይ ክልል ኃይሎች መካከል በነበረው ሁለት ዓመት የፈጀ ጦርነት የኤርትራ ወታደሮች የኢትዮጵያ ኃይሎችን በመደገፍ ተሳትፈዋል። ኤርትራ ከዛሬ ሁለት ወር ገደማ በፊት የተፈረመው የሰላም ስምምነት አካል አይደለችም። ስምምነቱ ግን የውጭ ኃይሎች ከሰሜን ኢትዮጵያ እንዲወጡ ያዛል። ከስምምነቱ መፈረም በኋላ የኤርትራ ወታደሮች በትላልቅ የትግራይ ከተሞች መገኘት የስምምነቱ ዘላቂነት ላይ ጥያቄ አስነስቶ ነበር። የኤርትራ ወታደሮች እስከ ወዲያኛው ትግራይን ለቀው ይውጡ ወይም ከተወሰኑ ከተሞች ብቻ ያፈግፍጉ መጀመሪያ ላይ ግልጽ አልነበረም። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ከሮይተርስ ለቀረበላቸው ጥያቄ ወታደሮቹ ስለመውጣታቸው ማረጋገጫም ሆነ ማስተባበያ አልሰጥም ብለዋል። አንድ ስማቸው እንዳይጠቀስ የፈለጉ የኢትዮጵያ መንግስት ባለስልጣን ግን የኤርትራ ወታደሮች ከአክሱምና ሽረ እየለቀቁ መሆናቸውን ለሮይተርስ አረጋግጠዋል። የትግራይ ኃይሎች ቃል አቀባይ ጌታቸው ረዳና የኢትዮጵያ መንግስት ብሔራዊ የጸጥታ አማካሪ ሬድዋን ሁሴን አስተያየታቸውን እንዲሰጡ ሮይተርስ ቢሞክርም ሊያገኛቸው አልቻለም። በአክሱምና ሽረ ያሉ ሶስት የግብረሰናይ ድርጅት ሰራተኞች እንዳሉት በርካታ የጭነት ተሽከርካሪዎችና ሌሎች መኪኖች ላይ የተጫኑ የኤርትራ ወታደሮች ድንበር ላይ ወዳለችው ሽራሮ ከተማ አቅጣጫ ሲሄዱ ማየታቸውን ተናግረዋል። ከእርዳታ ሰራተኞቹ አንዱ አንዳንዶቹ ወታደሮች የደናውኑ ምልክት በእጃቸው ሲያሳዩ ነበር ብለዋል። አንድ የእርዳታ ሰራተኛ ሁሉም የኤርትራ ወታደሮች ከሽረ ለቀዋል ሲሉ፣ ሌላኛው ደግሞ በርካታ ቁጥር ያላቸው አሁንም በከተማው እንደቀሩ ተናግረዋል። የተለያየ ነገር መናገራቸው ምክንያቱ ግልጽ እንዳልሆነለት የሮይተርስ ዘጋቢ አመልክቷል። ከሰላም ስምምነቱ በኋላ የኤርትራ ወታደሮች በሲቪሎች ላይ ዝርፊያ፣ እገታና ግድያ ፈጽመዋል ሲሉ በትግራይ ያሉ ነዋሪዎች ይወነጅሏቸዋል። የኤርትራስ ባለስልጣናት ለውንጀላው ቀጥተኛ መልስ አይሰጡም። የኤርትራ ወታደሮች በህዳር 2013 በአክሱም በመቶ የሚቆጠሩ ሲቪሎችን በ24 ሰዓታት ውስጥ መግደልን ጨምሮ ሌሎች ሰቆቃዎችን ፈጽመዋል ሲሉ ነዋሪዎችና የሰብአዊ መብት ድርጅቶች ይከሳሉ። ኤርትራ ውንጀላውን ታስተባብላለች። ኤርትራ የትግራይ ኃይልን የሚመራው ህወሓትን እንደ ጠላት ማየቷን ቀጥላለች ይላል የሮይተርስ ሪፖርት። ህወሓት የፌዴራል ስልጣኑን በበላይነት ይዞ በነበረበት ወቅት በኢትዮጵያና ኤርትራ መካከል በ1990ዎቹ መጀመሪያ ላይ ለሁለት ዓመታት የቆየ ጦርነት ተካሂዷል። የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት የሰላም ስምምነቱን ለመተግበር መጀመሪያ ላይ ፍጥነት ባያሳዩም ባለፉት ሳምንታት ግን በርካታ ተግባራትን አከናውነዋል።
አቃቢ ህግ ኢትዮ ንቃት የተባለው የዩቲዩብ ሚዲያ አዘጋጅ በሆነችው መስከረም አበራ ላይ በሰባት ቀናት ውስጥ ክስ እንዲመሰረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ትዕዛዝ መስጠቱን ጠበቃዋ ተናግረዋል። የመስከረም አበራ የግል ጠበቃ ሰለሞን ገዛሃኝ ዛሬ ለአሜሪካ ድምጽ ሲናገሩ ትናንት ምርመራዬን አጠናቅቄያለሁ ያለው ፖሊስ ግለሰቧን በተለያዩ ወንጀሎች መጠርጠሩን እንደገለጸ ተናግረዋል። መስፍን አራጌ ዝርዝሩን ያሰማናል።
ለ17 ቀናት ያህል በስር ላይ የምትገኘው ኢትዮ ንቃት የተሰኘው የኢትዮ ሚዲያ አስተጋጅ መስከረም አበራ በፌደራሉ ከፍተኛ ፍርድ ቤት ለደታ መደብ ችሎት ስትቀርብ የተናንቱ ለሁለተኛ ጊዜ ነው። ይህንኑ ለአሜሪካ ድምጽ የገለጹት ጠበቃዋ ሰለሞን ገዛህኝ የተጠረጠረችበትን ወንጀልም አብራርተዋል።
የተጠረጠረበትን እንዲያስረዳ የተለያዩ ወንጀሎች ነው ፈጽማለች የሚል ነው። አንደኛው ህዝቡ መከላከያ ምረት እንዳይኖረው እንዲሁም ደግሞ ከጉራጌ ክልል ጋር በተገናኘ ንቀት በሚባል የግል ሚዲያዋ በመተረጋቸው ዘገባዎች ጉራጌ ክልል ላይ በተነሳው ግጭት ቦምብ ፈንድቶ ወደ ጉዳት ደርሷል የሚል ነው። ሌላው ከዚህ ከአማራ ወጣቶች ጋር በማነሳሳት በሚል ነው። ሌላው ህገ መንግስታዊ ስርዓቱን ለመናድና እንዲሁም ከቴሮሪዝም ጋር ከሽብር ጋር በተገናኘ ነው የተጠረጠራት። በእኛ በኩል የቀረበው ምንድን ነው? ፖሊስ ይሄ ነው ብሎ ትክክለኛውን ክስ ለይቶ ያቀርባል የሚለው
መጀመሪያ ሰሰረው። ታህሳስ 6 2015 ዓ.ም በነበረው ችሎት ፖሊስ መረጃ እንዲያሰባስብ የ14 ቀናት ተጨማሪ ጊዜ ተሰጥቶት እንደነበር ጠበቃው አስታውሰዋል። ትናንት በነበረው ችሎት ደግሞ ፖሊስ ምርመራውን አጠናቆ ለአቃቤ ህግ እንዳስረከበ ማስተዋቁን ጠቅሰዋል። አቃቤ ህግም የፖሊስ የምርመራ መዝገብ እንደደረሰው መግለጹን የጠቆሙት ጠበቃ ሰለሞን ገዛህኝ ለክስ መመስረቻ 15 ቀናት እንዲፈቀድለት በችሎቱ የትናንት ውሎ ጠይቆ እንደነበርም አስረድተዋል። አቃቤ ህግ የጠየቀውን የ15 ቀናት ስመ መስረቻ ጊዜ መቃወማቸውንም ጠበቃው አክለው ገልጸዋል።
ተሰበሰቡ የቪዲዮ ማስረጃዎች፣ የሰነድ ማስረጃዎች ረዘም ያለ ጊዜ ምርመራ ስለሚያስፈልገው አሁንም ተጨማሪ 15 ቀን ይቀጥላል። በእኛ በኩልም እንደገና ያመለከተው ምንድነው ፖሊስ ምርመራ ብለው አቃቤ ህግ እንደገና ሌላ የክስ መመስረቻ ጊዜ ይሰጠን ያለው እና ይህም ተገቢ አይደለም። እንዲሁም ደግሞ እንደገና ደግሞ ቪዲዮዎችንና የሰነድ ማስረጃዎችን ቀደም ብሎ የተሰበሰባቸው ስለሆነ ምንም አይነት ተጨማሪ ጊዜ የማያስፈልግም እና አጭር ጊዜ ኤክስፖ መስረቻ ይሰጠን ብለን አመለከትም። ዳኞችም ተመካክረው የ7 ቀን ጊዜ በመስረቻ አቃቤ በ7 ቀን ውስጥ መስርቶ እንዲቀርብ በማለት ለ27 አሁን ለ27 አራሳት ተኩል ላይ ተቀጥሏል።
የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ አቃቤ ህግ ለክስ መመስረቻ የጠየቀውን የ15 ቀናት ጊዜ ውድቅ በማድረግ በ7 ቀናት ውስጥ ክስ እንዲመሰረት ትዕዛዝ በመስጠት ለታህሳስ 27 2015 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባለፈው ሳምንት ባወጣው መግለጫ ፖሊስ መስከረምን ያለምንም ቅድመ ሁኔታ እንዲለቅ ጥሪ አቅርቧል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በጋና በ21 ዓመታት ውስጥ ከፍተኛ ሆኖ የተመዘገበው የዋጋ ግሽበት የዘንድሮው በዓል ለብዙዎቹ ሰዎች ከባድ እንዲሆን ማድረጉ ተነገረ። የኮቪድ-19 ወረርሽኝና የዩክሬን ጦርነት ግፊት ተጨምሮ በጋና የዋጋ ግሽበቱ 50.3% መድረሱ ተመልክቷል። በዚህ የተነሳም እጅግ የናረውን የዋጋ ውድነት መቋቋም ያቃታቸው ብዙዎቹ ጋናውያን ወጪዎቻቸውን እንዲቆጥቡ መገደዳቸው ተነግሯል። ባህላዊ የሆነውን የበዓል ጊዜ ጉዞ ጨምሮ ብዙዎቹ አገር ቤት ወዳሉት ቤተሰቦቻቸውና ዘመዶቻቸው በመሄድ የሚያሳልፉትን ጊዜ ለመሰረዝ እንደተገደዱም ተመልክቷል። ሩሲያና ኢራን በኒውክሌር ዙሪያ ከኢራን ጋር የሚደረገውን ድርድር በድጋሚ አለመጀመር ሊኖረው ስለሚችለው አደጋ በቅርቡ አስጠንቅቀዋል። ሆኖም በቅርቡ በኢራን የተካሄደውን የሰብአዊ መብት ጥሰት ተቃውሞና ሩሲያ በዩክሬን ላይ ያካሄደችውን ጦርነት ተከትሎ የምዕራባውያን አገሮች ድርድሩን ለመቀጠል ፍላጎት እንደሌላቸው ሁለቱም አገሮች በተናጥል ገልጸዋል። መቀመጫውን ቪየና ያደረገው ዓለም አቀፉ የአቶሚክ ኤነርጂ ተቋም ኢራን በሳተላይት ምስል የተደረሰበትና ይፋ ያላደረገችው ሰው ሰራሽ ዩራኒየም በሶስት ስፍራዎች መገኘታቸው ጉዳይ እንድታብራራ ለረጅም ጊዜ ሲጠይቅ ቢቆይም ኢራን ያንን አላደረገችም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትላንት አሙስ ለመንግስት መገናኛ ብዙሃን በሰጡት መግለጫ ሞስኮ ዩናይትድ ስቴትስ እና አጋሮቿ ከኢራን ጋር ስምምነት ላይ እንዲደርሱ ትደግፋለች ብለዋል። ይሁን እንጂ ከኢራን ጋር ከኒውክሌር ስምምነት አለመድረስ ውጥረቱን ሊያባብስ የጦር መሳሪያ እሽቅድድምና ግልጽ ግጭት ሊፈጥር እንዲሁም የማይቀለበሱ መዘዞችን ሊያስከትል እንደሚችል ላቭሮቭ አስጠንቅቀዋል። ዩናይትድ ስቴትስ የውጭ ሽያጩ ለአመታት ተወስኖ እንዲቆይ እገዳ የጣለችበት ግዙፉ የቻይና ቴክኖሎጂ ኩባንያ ሁዋዌ በቀውስ ውስጥ የመሆኑ ሁኔታ ማብቃቱን አስታወቀ። የዩናይትድ ስቴትስ እገዳዎች አሁን ተለማምደናቸዋል፣ እንደ ወትሮው ወደ መደበኛ የቢዝነስ ይዞታችን ተመልሰናል ሲሉ የኩባንያው የወቅቱ ሊቀመንበር ኤሪክ ሹ ዛሬ አርብ ባወጡት መግለጫ ገልጸዋል። የ2022 ዓመታዊ ገቢ 91.6 ቢሊዮን ዶላር መሆኑን ያስታወቀው ሁዋዌ ካለፈው አመት ጋር ተመሳሳይ መሆኑንም ገልጿል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጃን ለዓለም ዜናዎቹ እናመሰግናለን። በ22 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 21 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባችን እንለፍ። በአዲስ አበባ ከተማ ይቅርታ በአዲስ አበባ ከተማ በሚገኙ ትምህርት ቤቶች የክልል ሰንደቅ ዓላማን የመስቀልና ክልላዊ መዝሙርን የማዘመር ምርጫ የህግ መሰረት የሌለ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። ችግሩን ለመፍታት መደረግ ያለባቸውን የጥንቃቄ እርምጃዎች በተመለከተ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ኬኔዲ አባተ ዝርዝር አለው።
በአዲስ አበባ ከተማ አስተዳደር ውስጥ በአፋን ኦሮሞ ትምህርት በሚሰጥባቸው ትምህርት ቤቶች ተፈጥሮ የነበረውን የጸጥታ ችግርና ያስከተለውን የሰብአዊ መብቶች ጥሰት መመርመሩን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የችግሩ መንስኤ የኦሮሚያ ክልል ሰንደቅ ዓላማን ከመስቀልና የክልሉ መዝሙር እንዲዘመር ከመደረጉ ጋር የተያያዘ ነው ሲል በምርመራ ሪፖርቱ አመልክቷል። በረብሻው ወቅት በተማሪዎች ላይ ከባድና ቀላል የአካል ጉዳት እንዲሁም በንብረት ላይ ከፍተኛ ጉዳት መድረሱን የገለጸው ኢሰመኮ ይህም በዋናነት በተማሪዎቹ የእርስ በርስ ግጭት እየተከሰተ ነው ብሏል። ወይዘሮ ራኬብ መሰለ የኢሰመኮ ምክትል ዋና ኮሚሽነር ናቸው።
በተፈጠረው አለመግባባት ወይም ግጭት ምክንያት የተወሰኑ ልጆች ቀላልና ባድ ቢባል ጉዳት እንደደረሰባቸው በተለይ ደግሞ በንብረት ላይ ከፍተኛ ጉዳት እንደደረሰ ይህም ደግሞ በአዲስ አበባ ባሉ ትምህርት ቤቶች ውስጥ የኦሮሚኛ ቋንቋ በሚሰጥባቸው ትምህርት ቤቶች ውስጥ የሰንደቅ ዓላማና የኦሮሚያ ክልል መዝሙርን መዘመር ላይ እና ለመዘመር ላይ በተፈጠረ ግጭት የደረሰ ጉዳት እንደሆነ ምርመራችን አሳይቷል። በአብዛኛው እርስ በርስ በነበረ ግጭት ነው ሂደቱ እንዲካሄድ በሚደግፉ እና በማይደግፉ ተማሪዎች መካከል በተፈጠረው ግጭት ነው። ትልቁ በፖሊስ ወይም በሰላም አስከባሪ ሰዎች ላይ ግን ህፃናቱን ካላግባብ የመያዝ ላይ ነው። በተለይ ህፃናትም ስለሆኑ ወደ ፖሊስ ጣቢያ መውሰዱ ያው ፖሊስ ጣቢያዎቻችን እንደምናውቀው የተሟላ አገልግሎት የሚሰጡ አይደሉም። ከ18 ዓመት በላይ የሆኑ ወንጀል ፈጽማችኋል ተብለው የተያዙ ሰዎችም የሚያዙበት አካባቢ ስለሆነ በእንደዚህ አይነት ሁኔታ መያዙ አስፈላጊ እና ተመጣጣኝ አይደለም ነው የኛም ግኝት ያሳየው።
አሁን ላይ ታስረው የሚገኙ ምን ያክል እንደሆኑ የደረሳችሁበት ነገር አለ? ጉዳቱ ሲደረሰባቸው በቁጥር ምን ያክል እንደሆኑ?
ልጆቹ ኤግዛክትሊ ምን ያህል እንደሆኑ በቁጥር የለንም። የተወሰኑት ትምህርት ቤቶች ላይ ብቻ ስለሆነ ምርመራውን ያደረግነው። በወቅቱ ግን ወደ 400 የሚሆኑ ሰዎች ተይዘው እንደነበረ፣ አብዛኞቹ ግን በተለይ ህጻናቶች፣ ህጻን ተማሪዎች የህጻናት ችሎት ቀርበው ወይም መደበኛ ችሎት ቀርበው ወዲያው በዋስትና የሚለቀቁት በዋስትና በነጻ የሚለቀቁት በነጻ ተለቀው እንደነበር እና ከህዳር 13 ድረስ ወደ 120 አካባቢ ተጠርጣሪዎች ግን በተይዘው እንደነበረ አሳይቷል ምርመራው።
በትምህርት ቤቶቹ የተከሰተውን የጸጥታ ችግር በተመለከተ በቅርቡ ከመንግስት ትምህርት ቤቶች አመራሮች ጋር በተደረገ ውይይት ላይ የአዲስ አበባ ከተማ ከንቲባ አዳነች አበቤ በሰጡት ማብራሪያ የክልል ሰንደቅ ዓላማና መዝሙር ለችግሩ ሰበብ ሆነ እንጂ ጉዳዩ ፖለቲካዊ ነው ማለታቸውን መዘገባችን ይታወሳል። የጸጥታ ችግሩ መንስኤ የኦሮሚያ ክልል ሰንደቅ ዓላማ መሰቀልና የክልሉ መዝሙር ጉዳይ መሆኑን የገለጸው ኢሰመኮ በበኩሉ የአንድ ክልል ሰንደቅ ዓላማ በሌላ ክልል ወይም ከተማ አስተዳደር የመንግስት ወይም የግል ተቋሞች ውስጥ እንዲሰቀል የሚያስችል የህግ መሰረት የለም ሲል በሪፖርቱ ገልጿል። ይህን ያብራሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ራኬብ የኮሚሽኑን ምክረ ሐሳብም ገልጸዋል።
ከሰንደቅ ዓላማ ጋር ያለው ጉዳይ እንግዲህ ያው ህጉ የሚለውን ተንትነን አሳይተናል። በህጉ መሰረት ሰንደቅ ዓላማው ሊውለበለብ የሚችለው አዲስ አበባ ውስጥ የፌደራል መቀመጫ እስከሆነ ድረስ የፌደራል ሰንደቅ ዓላማ ነው። እንዲሁም ደግሞ የክልል መስተዳደር ጽህፈት ቤቶች ባሉበት፣ አሁን ለምሳሌ አዲስ አበባ ላይ የኦሮሚያ አስፈጻሚ አካል ቢሮዎች ስላሉ በእነሱ ቢሮዎች ውስጥ ፌደራሉ የኦሮሚያ ክልልም ሰንደቅ ዓላማ ሊውለበለብ ይችላል። በሌላ ሁኔታ ግን ያንን ሁኔታ የሚፈቅድ ህግም ፖሊሲም የለንም። መዝሙሩን ብሔራዊ መዝሙሩንም በተመለከተ ህጉ የሚለው የብሔራዊ መዝሙሩን በተለያዩ ቋንቋዎች ሰዎች ተርጉሞ ዜማው እንደተጠበቀ ሆኖ በሚመለከታቸው ምክር ቤት እንዲፈርድ ተደርጎ በተለያዩ አካባቢዎች ይፈጸማል እንጂ ክልል መዝሙሮች ይኖራሉ የሚል ህግ የለም። ስለዚህ እንደዚህ አይነት ሲደረግ እንደ አግባቡ ውይይት ተደርጎበት ከህጉ ጋር የተጣጣመ ነው ወይ፣ ሰብአዊ መብቶች ላይ የሚያደርገው አሉታዊ ሁኔታ ይኖራል ወይ የሚለውን በደንብ አግባቡ ተወያይቶ መተግበር እንደሚኖርበት ያሳየ ነው።
የአዲስ አበባ ከተማ አስተዳደር ከአፍ መፍቻ በተጨማሪ የሀገር ውስጥና የውጭ ቋንቋዎችን በስርዓተ ትምህርት ለማካተት በኮተቤ ዩኒቨርሲቲ ጥናት ያስጠና ሲሆን በዚህ ላይ ውይይቶችን ማድረግም ጀምሯል። የኢሰመኮ ምክትል ዋና ኮሚሽነር ወይዘሮ ራኬብ የእንደዚህ አይነት ፖሊሲዎች ሲተገበሩ ሊደረጉ ይገባቸዋል ስላሉት የጥንቃቄ እርምጃ አስረድተዋል።
በተለያዩ ቋንቋዎችን ትምህርት መስጠት በፖሊሲ ደረጃም እየታየ ስለሆነ አንዱ እንግዲህ እንደዚህ አይነት ፖሊሲዎች ሲወጡ በሰብአዊ መብቶች ጉዳዮች ላይ ሊኖረው የሚችለው እንድምታ ምንድነው፣ አሉታዊ ሁኔታ ምንድነው የሚለውን መታየት ያለበት ጉዳይ መሆኑን አንዱን ጠቁመናል። በተለይ ደግሞ ህጻናትን በተመለከተ የሚፈጸሙ ነገሮች ዓለም አቀፍና የሀገራዊ ህጎቻችንን ማየት ይኖርበታል። አሳታፊ መሆን አለበት። ምክንያቱም ማህበረሰቡን የሚመለከት ትምህርት ቤቶች ውስጥ የሚተገበር ህግ ስለሚሆን ወይም ፖሊሲ ስለሚሆን ተማሪዎችን፣ ወላጆችን፣ የአካባቢውን ሰዎች ባሳተፈ መልኩ ግልጽ በሆነ ሂደት ሊፈጸም ይገባል እንጂ የተወሰኑ ባለድርሻ አካላት ብቻ ተወያይተው የሚወስኑት ውሳኔ መሆን የለበትም የሚል ነው።
በከተማዋ አንዳንድ ትምህርት ቤቶች ተከስቶ ከነበረው ችግር ጋር በተያያዘ ፖሊስ ብዙ ተማሪዎችን ከማሰሩ በስተቀር አብዛኞቹ የፖሊስ አባላት በጥንቃቄና ተመጣጣኝ በሆነ እርምጃ ሁከቱን ለማረጋጋት ይጥሩ እንደነበር እማኞችን ዋቢ አድርጎ ኢሰመኮ በሪፖርቱ ጠቅሷል። በሁከቱ ህይወቱ ያለፈ ተማሪ እንደሌለም ያመለከተው ኢሰመኮ በእስር ላይ የሚገኙትን ሁኔታ በመከታተል ላይ እንደሚገኝም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምጽ ግብታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ የስልክና ኢንተርኔት አገልግሎት በከፊልም ቢሆን በመቀለ መጀመሩ ቤተሰቦቻቸውን በስልክ እንዲያገኙ ስላደረጋቸው መደሰታቸውን የመቀሌ ከተማ ነዋሪዎች ገለጹ። ኔትወርክ በመከፈቱም የሞባይል መለዋወጫዎች ሽያጭና ጥገና ስራ ዳግም በጣም ደምቋል። ሙልጌታ ጽዋ ዝርዝር አለው።
ለአንድ አመት ከሰባት ወራት በላይ ተቋርጦ የነበረ የስልክ አገልግሎት እንዲሁም ለሁለት አመት ከሁለት ወራት ተቋርጦ የነበረ የሞባይል ዳታ ኢንተርኔት ረቡዕ ታህሳስ 19/2015 ዓመተ ምህረት ከቀትር በኋላ በመቀለ ከተማ በከፊልም ቢሆን ስራ ጀምሯል። በመቀለ ከተማ ሮማናት አደባባይ ስልክ እየደወሉ ያገኙዋቸው አቶ ሀፍቶም ተክላይ ስልክ ተዘግቶ በመቆየቱ ከቤተሰብ ሳንገናኝ ቆይተናል ሲሉ ተናግረዋል። አሁን በመከፈቱ ደግሞ መገናኘት ጀምረናል ብለዋል።
ከአንድ አመት ሰባት ወር ከስምንት ወር በኋላ ነው ስልክ ማግኘት የቻልነው። ያው ስልክ አግኝተን አሁን በመንገድ ላይ ያገኘኝም እኔ ወደ የቤተሰብ መርዶ ነበር ወደዛ እየሄድኩ ነው ያገኘኝ። ምንም ነገር ሳንሰማ ያው ወደ አንድ አመት አካባቢ ከቦሞት የተለየንም ቤተሰብ መርዶ ስለመጣ ነው ወደዛ እየሄድኩ ነው ያገኘኝ። ተዘግቶ መቆየቱ ያው ልናገኘው የሚገባ መሰረታዊ ፍላጎት ነው። አሁን የቴክኖሎጂ ዘመን ነው። ዘመኑ የቴክኖሎጂ መሆኑን ሰው ልጅ መሰረታዊ ፍላጎቶች ከሚባሉ አንዱ ሞባይል ሆኗል። ሁሉም ነገር ስራዎቻችን በዛ ነበር የምናቀላጥፈውና ተዘግቶ መቆየቱ ያው ከማህበራዊም ኢኮኖሚያዊም ችግሮች አጋጥመውናል። ያው አሁን መከፈቱ ደግሞ ጥሩ ነው።
የስልክ አገልግሎቱ በሌሎች የትግራይ አካባቢዎች እንዲከፈቱም አቶ ሀፍቶም ጠይቀዋል።
ማዲግራት ቤተሰቦች አሉ፣ እነሱን ማግኘት አልቻልኩም። ያው ይሄም ቶሎ ብሎ መከፈት እንዳለበት ነው የሚሰማኝ። ምክንያቱም አንድ ቦታ ላይ ከፍተ አንድ ቦታ ላይ መተው ጥሩ አይመጣምና ያ ቢከፈት ማህበረሰቡ የሚገባውና መብቱ ነው፣ መብቱ መጠቀም አለበት። ያው ሰላም ከሆነ ደግሞ ሙሉ ነው እንጂ የግማሹን ሰጥተህ ግማሹን መንሳት ትክክል አይመስል አይታየኝ።
በመቀለ ሮማናት አደባባይ አካባቢ የሞባይል ካርድ የሚሸጡ ሰዎች አግኝቻለሁ። ባለ 10 ብር ካርድ በ15 ብር እንዲሁም ባለ 25 ብር ካርድ በ30 ብር በሁሉም ካርዶች የዋጋ ጭማሪ አድርገው ሲሸጡ ነበር። የሚኖርበት ላጪ የተባለ የመቀለ ከተማ መንደር ኔትወርክ ስለማይሰራ ስልክ ለመደወል ወደ አካባቢ የመጡ አቶ አክሊሉ ሀፍታይ የተባሉ በበኩላቸው
ስልክ መጀመሩን በጣም ደስነም ያለን በቃ ከተለያየ ህብረተሰብ እና ቤተሰብ ጋር መገናኘታችን በጣም ደስ የሚል ነው። ደስ ብሎናል። ደሴ አካባቢ ከሚገኙ ሚስቴር ከእናቷ ማለት ከእሳቸው ጋርና ከእህቴም አዲስ አበባ ካሉ ነው የተገናኘ ነው እስካሁን። በቃ ደስ ብለኛል። በጣም ከፍተኛ ደስታ ነው የሰማን። ስለዚህ መከተል ነው ያለበት። ሰላም በቃ እንደዚህ መከተል ያለበት። ሰላም ለሰው ልጅ አስፈላጊ ነው።
የሞባይል ስልክና መላዋወጫ ንግድ የተሰማራው ኪዳን ሀንስ የተባለ ባለፉት 2 አመታት ስራችን ቆሞ ነበር ብለዋል።
2 አመት የነበረ ስልክ አልነበረም። ምንም አይነት እንቅስቃሴ ሞባይልና ኤሌክትሮኒክስ እንቅስቃሴ ምንም አይነት አልነበረም። እኔ ሙሉ በሙሉ አልነበረም በየነው መስሎኝ። አንዳንዴ ቻርጀር፣ ሄድፎን ለፊልም ለሌላ ነገሮች የሚጠቀምለት ለቪዲዮ ነው እንጂ ሌላ ስልክ መሸጫ የሚባል ነገር እንቅስቃሴ የሚባል ነገር አልነበረም። እዛ ዝም ብለን ከፍተን ነው ወደ ቤታችን የምንመለሰው እንጂ ምንም አይነት እንቅስቃሴ አልነበረም። እና 2 አመት የነበረ ሲገልጸው ምንም አልነበረም በየነው።
በዚህ 2 ቀናት የተጀመረው የስልክና የኢንተርኔት አገልግሎት ገበያችን እንዲደምቅ አድርጎታል ብለዋል።
ከትናንት ወዲያ ከተጀመረ በኋላ ጀምሮ ያው አሪፍ እንቅስቃሴ ነው ያለው። ሰው የመግዛት ፍላጎት አለው። በጣም እኔ የተረዳሁት ያው ለአዲስ እቃም የገዛ ነው የተባለሽም ያስተካከለ ነው ያለውና ስልኩ ለመደወል በጣም እንትን ያለው ሰውና ደስ የሚል እንቅስቃሴ ነው ያለው። መንገዱ ቢከፈትና ያው እቃው እንደ ኖርማሊ ቢገባ እቃው ኖርማል ከገባ ደግሞ መንገዱ ከተከፈተ ያው ተጠቃሚን በቅናሽ ያገኛል። እኛም ተወዳድረን እቃውን እንሸጣለን።
በጥገና ስራ የተሰማራ ኃይልሽ ግርማ የተባለ ሌላ የከተማዋ ነዋሪ በበኩሉ ኔትወርክ በመለቀቁ ከ2 አመት በኋላ ብዙ ሰው ስልኩ እያስጠገነ ነው፣ እኛም ስራ ጀምረናል በማለት ተናግረዋል።
ያሳለፈው 2 አመት በጣም ተጎድተናል፣ ተቸግረን ነበር፣ ችግር አልነበረም። አሁን ግን ተሻሽለዋል። በጣም አሪፍ ነው። ኔትወርክ በመለቀቁ ደስተኛ ነን። ብዙ ሰው እየመጣ ነው ያለ። አሁን በወረፋ ነው እየመጣ ነው ያለው። እያስተናገድ ነው ያለ ነው ማለት ነው። ለአክስተር ብዙ ስቴር አይገባም ያለ ስክሪን ምናምን የለም እያል ነው እየመለስ ነው ያለ ነው እንጂ አሪፍ ነው ያለ ሰው።
በትናንትና ዕለት በመቀለ ከተማ የሰላም ስምምነት ተግባራዊነት የሚከታተልና የሚገመግም ቡድን በይፋ ስራው መጀመሩ አሜሪካ እንደምታደንቅ የውጭ ጉዳይ ሚኒስትሩ አንቶኒዮ ብሊንከን በትዊተር ገጻቸው ጽፈዋል። የዚህ ቡድን መመስረት ግጭት የማቆም ስምምነቱ ተግባራዊ ለማድረግ እንዲሁም የህወሓት ትጥቅ መፍታትና የኤርትራ ኃይሎች መውጣት ለማረጋገጥ የሚሰራ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ወደ ተከታዩ ዘገባ ስናልፍ ደግሞ በትላንትናው ዕለት ህይወቱ ያለፈው ብራዚላዊው የእግር ኳስ ኮከብ ፔሌ በዘመኑ ኢትዮጵያውያን ተጫዋቾች ላይ ተጽዕኖ ያሳደረ እንደነበር የአሜሪካ ድምጽ ያነጋገራቸው አድናቂዎቹ ተናግረዋል። አስተያየታቸውን የሰጡን የአዲስ አበባና የድሬዳዋ ነዋሪ የሆኑ የፔሌ አድናቂዎች በህልፈቱ የተሰማቸውንም ሀዘን ገልጸዋል። ኬኔዲ አባተና አዲስ ቸኮል ያጠናቀሩትን ዘገባ ኬኔዲ አባት ያቀርባል።
ኤድሰን አራንትስ ዶናሲሜንቶ ትክክለኛ መጠሪያ ስሙ ነው። በይበልጥ ፔሌ በሚል ቅጽል ስሙ የሚታወቀው ብራዚላዊው የእግር ኳስ ንጉስ 3 የዓለም ዋንጫ በማንሳት ብቸኛ ተጫዋች የሆነው ፔሌ በአንጀት ካንሰር ህመም ሲሰቃይ ቆይቶ በ82 ዓመቱ ትላንት ሐሙስ ታህሳስ 20 ይህችን ዓለም ተሰናብቷል። በአንድ ወቅት ፊፋ የ20ኛው ክፍለ ዘመን ታላቅ ተጫዋች ብሎ የሰየመው ፔሌ ለዓለም እግር ኳስ ጉልህ አስተዋጽኦ እንዳደረገ ብዙዎች ይስማማሉ። ፔሌ በዘመኑ በኢትዮጵያውያን ላይም ከፍተኛ ተጽዕኖ ስለመፍጠሩ በአዲስ አበባ ስታዲየም አካባቢ አግኝተን ያነጋገርናቸው የተጫዋቹ አድናቂዎች ተናግረዋል።
ግሩም ወርቁ ኢትዮ ቴሌኮም ሰራተኛ ነኝ። ፔሌ የእግር ኳስ ጀግና ማለት ነው። እግር ኳስ ከተፈጠረ ጀምሮ እንደ ፔሌ የሚሆን እኔ አላየሁ። በታሪክም አይቻለሁ። በፊት በነበሩ ሚዲያዎች በቴሌቪዥን እናየው ነበር። ዝናውም እንደዚህ በጣም የናኘ ነበር። ፔሌ በጣም ጥበበኛና ለዓለም ፉትቦል ደግሞ ትልቁን ነገር ያበረከተ የዓለም ዋንጫን ደግሞ ልዩ የሚያደርገው ፔሌን በ1958 በ1962 እና በ1970 ላይ ዋንጫ 3 ጊዜ ዓለም ዋንጫን የወሰደ ብቸኛው እግር ኳስ ተጫዋች ነው። የኢትዮጵያ ተጫዋቾች ድሮ መናቃቸውና መንግስቱ ወርቁ፣ እነ ሽዋንግዛ ጎናፈር እና አዋድ መሐመድ የሚባሉት ብዙ ተጫዋቾች ነበሩ። በተለይ ኢትዮጵያ ወርቃማ ዘመን ፉትቦል የነበረው የአፍሪካ ዋንጫ ለምሳሌ እዚህ ሲቀር የነበረው ጥበብ ከፍተኛ ነው። ያ ምንድነው የነ ፔሌን የብራዚልን ፉትቦል በመጫወታቸው አንድ ወቅት እነዚህ ዛሬ እንደዚህ ምዕራብ አፍሪካ የሚቀልዱበት በጣም እንቃቸው ነበር በወቅቱ በእነ መንግስቱ ወርቁ ጊዜ። ምክንያቱም ክህሎታቸው ብዙ ስላልነበረ የነፔሌ የክህሎት የኳስ ክህሎት ከፍተኛ አስተዋጽኦ ነበረው ለኛ ተጫዋቾች እና ጥሩ አርአያ ሆኖ ነበር ለኛ ተጫዋቾች ብዬ ነው የምገልጸው። ፔሌ
ይርዳቸው ደምስ ይባላል። በዛን ጊዜ ኢትዮጵያ ቴሌቪዥን ነው የሚያስተላልፈው። በዛን ጊዜ ትልቅ አክብሮትና ትኩረት እናደርግበት ነበር። ታዳጊዎች በሙሉ ያው የሱ ስም ሲነሳ ወደፊት መሆን የሚፈልጉት እንደሱ ነው። ከባዶ እግር ጀምሮ እስከ ጀራ ጫማ በሰፈርም በተለያየም ቦታ ባገኙት አጋጣሚ ምን ትሆናላችሁ ተብሎ ሲጠየቁ ራሱ እንደ ፔሌ ነው ለሚሉ ለትውልዱም ትልቅ አርአያ ጥሎ ያለፈ።
አቶ ተካሊን ብራን ይባላል። በዛን ዘመን በቴሌቪዥን በማየት ነው እዚህ ሆነን ነበር ቱፎዞ የነበረው። የፔሌ ጉዳይ በጣም ስሜት ሁሉም አለው። ብራዚል ካላሸነፈ እኛ ፉትቦል ማናየም ነበር።
የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበሩትና በዘመናችን የኢትዮጵያ እግር ኳስ የውቅና ማማ ላይ የደረሱ ተጫዋቾችንም ያፈሩት የወንድማማቾቹ ዮርዳኖስ አባይና ስምኦን አባይ አባት አቶ አባይ ጌታውን ደግሞ ስለ ፔሌ ያላቸውን ትውስታ ከድሬዳዋ ጫውተውናል።
ቆም ያለቀስ ፊገርማል ዘበድ እንደምትፈም መርዶ እንደተነገረኝ ምክንያቱ ፊቴ የ1958 እሱን በብላክ እንትን ነው ፊልም ላይ ያየሁት። ከስዊድን ጋር ሲጫወቱ ፋይናል እንዴት እንዳገባ እንዴት ኳስ አንዷን ከመጣችው ኳስ እንዲህ አድርጎ ገና ሳትቆም ኳሷ እንዴት እንደመታት 17 ዓመት ልጅ ሆኖ እሱ ሁሉ ትዝ አለኝ። ከዛ ደግሞ በደንብ ያየሁት የቱን መሰለ 1970 እንደ አውሮፓ አቆጣጠር በእኛ 62 ከጣሊያን ጋር ፋይናል ደርሶ 4-1 ያሸነፉበትን አንድ ኳስ ከዛ ሰጠው ጓደኛ ግን ነው የ1956 እንግሊዝ ላይ የተደረገውን ከጋሪንቻ ጋር ነበሩ ለት ጋሪንቻ ከዛ በኋላ ነው ያቆሙ። ፔሌ ግን ቀጥሎ እስከ 1970 ላይ ተአምር ሰርቶ ያንን ሶስተኛ ዋንጫ አገኘ። ሜክሲኮ ላይ ያንን ዓለም ዋንጫ ጨርሻ ፋይናል ላይ ከጣሊያን ጋር ተገናኘ። ምንጊዜም የማይረሳ ይመስለን እረኛው እዚህ ጋር ነው ለፔሌ ጓደኛው ሲያቀብለው ፔሌ እየሮጠ ኳሷን ይገርማል። እረኛው ሲወጣ ኳሷን ዘሎ ኳሷ በዚህ ጋር አሾለከና በዚህ ጋር ሄደልህና በረኛው እዚህ መሀከል ቀረ። እዛ አገኛት ሲመታ በእንጨቱ ስር ሄደች። ለዓለም ማረሳው
መላው ዓለም በዚህ ስመጥር የፊት መስመር ተጫዋች ህልፈት የተሰማውን ሀዘን በመግለጽ ላይ ነው። የኢትዮጵያ መንግስትም የፔሌ ከዚህ ዓለም መለየት አሳዝኖኛል ብሏል። ሚኒስቴሩ ለብራዚል መንግስትና ህዝብ እንዲሁም ለእግር ኳሱ ማህበረሰብ ብሎ ባወጣው መግለጫ በምትሃተኛው ተጫዋች ህልፈት የተሰማውን ሀዘን ገልጿል። አስተያየታቸውን የሰጡን አድናቂዎቹም ሀዘናቸውን እንዲህ ገልጸዋል።
ሰው ኖሮ ያልፋል እና እንደሚባለው እንግዲህ ያንጀት ካንሰር ኦር ምናምን የሚባል ነገር በሚዲያዎች እሰማለሁ። በጣም አዝኛለሁ።
በጣም ትልቅ ሀዘን ነው የተሰማን ሁላችንም። ፔሌን በጣም የምንወደውና አድናቂው ነን። በእግር ኳስ ዓለም ውስጥ ፈርቀዳጅ ነው ማለት ይቻላል። ከነ ጸባዩ ባሪው እግዚአብሔር እንግዲህ የፈቀደውን ሁሉ አድርጎ በመጨረሻ ነፍሱን በገነት ያኖርልን እንላለን።
በጣም ውስጤን የተሰበረው ፔሌ ማለት በጣም ዓለምን የሚያስደንቅ ትልቅ ክብር ያለን ሰው ነው። ፔሌ መሰለ ተጫዋች በዓለም ይፈጠራል ብዬ አላስብም።
ከፔሌ በፊት የዓለም እግር ኳስ ከዚህ የብራዚልን ፉትቦል አልታወቀም። ልክ ፔሌ 10 ቁጥር ለብሶ 1958 የዓለም ዋንጫ ሲወስዱ 17 ዓመቱ ያንን ታሪክ ሰራ። ከዛ በኋላ ብዙ ታሪኮች ሶስት የዓለም ዋንጫ ያቺ የእሱ 10 ቁጥር ለዓለም ፉትቦል ከፍተኛዋን አስተዋጽኦ ነው ያደረገችው። እቺን 10 ቁጥር ደግሞ የዓለም ዝነኛ ተጫዋቾች ነው የሚለብሷት። ፔሌ መቼም ዘላለም የሚዘከር ሰው ነው።
በፔሌ ህልፈት ሀዘናቸውን ከገለጹት መካከል የሆኑት የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ፔሌ ችሎታውና የፈጠራ ብቃቱ ተወዳዳሪ የለውም፣ ሌላ ማንም ተጫዋች ሊያልማቸው እንኳን የማይችላቸውን ነገሮች አድርጓል ብለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን በቀጥታ የምናልፈው ወደ ሁለተኛው አጋማሽ ይሆናል። ለሁለተኛው አጋማሽ የመጀመሪያው ቅንብራችን ኢትዮጵያ የሰላም መንገዶች በሚል ርዕስ የተሰናዳው ውይይት ሁለተኛ ክፍል በድጋሚ ይቀርባል። ውይይቱን የመራው አሉላ ከበደ ነው።
ተመልካቾቻችን ተመልሰናል። የስቱዲዮ እንግዶቻችንን ላስታውስ፣ አቶ ሄኖክ አበበ፣ ወይዘሪት ማዳ ግደይ፣ ዶክተር ኢታና ሀብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸውና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከአደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎቹን እናሰማለን።
ስሜ ፍሬዮት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለወደፊቷ ኢትዮጵያ ዲያስፖራው ያለው ሳቤ ምንድነው የሚያስበው ስለ ኢትዮጵያ?
ይሄን ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል?
አዎ አግኝቻለሁ። ኢትዮጵያ የወደፊት ሁኔታ ዳያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዳያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት፣ የተለያየ ርዕዮት የሚያቀነቅኑ ሰዎች የሚሳተፉበት የህብረተሰብ ማዕከል ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድን ነው? በእውነት ሳንጋድል ሀሳብን የተለያየ ሀሳብን ሲቪል በሆነ መልኩ የምንከራከርበት እና የሀገራችንን ችግሮች፣ የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም ኢትዮጵያ ላሉ ፓርቲዎችም ያሉትን ተቋማት መፍትሄ ሀሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠላም በተለያየ ዘመን ከሀገሪቱ ተሰደው የወጡ በተለያየ ሙያ የሰለጠኑ ሀገራቸውን ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዳያስፖራ አባላት ስላሉ ማለት እንዲህን ካልኩ በቃኛለ።
ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለዎት እድሉ ልስጠው።
ዲያስፖራ ምን ሀሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው አንድ ሀሳብ አድርገን ማቅረብ አንችልም። ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው። ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለ መፍትሄ ሀሳቦች የምናወራ ይመስለኛል። እዛ ላይ የመሳተፍ አቅም ያለ ይመስለኛል። እኔ በተለይ ውጪ ያሉ ዜጎች፣ ምሁራን፣ ኤሊቶች የምንላቸው ገንቢ ሐሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል። ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሐሳብ አለኝ።
መልካም ወይዘሪት ማዛ ባጭሩ።
ያው እንግዲህ ዋና መንስኤ ሐሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መስራት ያለብን ብዬ ማስበው። ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል። እነዚህ ስቴፖችን አልፈን ኢግኖር አድርገን እንደ ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉን ሸፋፍነን እንለፍ የሚል ኃይል አለ ዲያስፖራ ውስጥ። ግን እኔ የሚመስለኝ ሰላም እንዲመጣ ከሆነ የሚፈልገው ኢትዮጵያ ውስጥ ሳይሆን ዘ ሆርን ኦፍ አፍሪካ በአጠቃላይ ሰላም እንዲሰፍን አክኖሎጅ መደረግ አለበት የተፈጸመው ወንጀል ከዛ በኋላ ፍትህና ተጠያቂነት ይሰፍናል ከዛ በኋላ ሰላም ሊመጣ ይችላል እና ይሄንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሐሳቦችን ፑሽ ያደረግን በሄድን ቁጥር የሚፈልገው ግብ ይገኛል ይያስባሉ።
መልካም ቃል በገባነው መሰረት የናንተ ነው ተራው በመጀመሪያው ረድፍ ያሉት ስሙን ሙሉ ስሙን ይናገሩና ጥያቄ ማቅረብ ይችላሉ።
ስሜ ሙዘይ መረሳ ይባላል። በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንት በማረጉ በጣም ማመስገን ወዳለሁ። ለወደፊቱም ይልመዳችሁ ይሄ አዲስ እንትን በጣም ደስ ብሎኛል። ከዛ ጥያቄ ግን እንድነው ማንንም ሰው ሊመልስ ይችላል። ስለ ዘላቂ ሰላም ያወራን ነው። ዘላቂ ሰላም እንዴት ነው የሚመጣው? በማን ለማን የሚል ጥያቄ ማቅረብ ፈልጋለሁ። ይሄን ምንድነው አገሪቱ ኢትዮጵያ ውስጥ በአሁን ጊዜ ሱዳን መሬት ቆርሳ በወሰደችው ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ አፋር ብዙ ሰው ያለቀ ባለበት ጊዜ ቅማንቶች እየታደኑ ባለበት ጊዜ በአገሪቷ በጠቅላላ እንደዚህ አይነት ቆስ ባለበት ጊዜ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ህዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቀዋሚ እርቅ ይሄዳል ተብሎ የሚገመተው? እንዴት ነው ሰላም የሚባለው? ለህዝቡ ነው ይገባኛል።
መልካም
ግን እንዴት ነው የምንሸጋገረው ነው አንድ። ሁለተኛ አጭርናት ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት። ለወደፊቱ ኢትዮጵያ የምትባለው አገር የምትኖር ከሆነ እንዴት አድርገን ነው የምንቆጣጥረው? እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ኃይሎች ህዝቡ እንዴት አድርጎ ሊያቆማቸው ይችላል? ሐሳብ አላችሁ ወይ እዚህ ላይ? አመሰግናለሁ።
ለሳቸው ጥያቄ እድል ያልሰጠውትን ሰው ምላሽ ልስጥ። አቶ ሄኖክ መልስ መስጠቻሉ። አንዱ ለጥያቄዎችም ዳንስ እንዳስተናግድ ፈልጋለሁና በጣም አጫጭር አርጉልኝ።
እሺ ችግር የለም አጭር ለማድረግ ሞክራለሁ። ምናልባት የዲያስፖራው ሚና ላይ እኔ እንደምስለይ ከቤር እሳቤ መሻገር መቻል አለብን ነው። ፔናችን አንዳችን ባንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምነቶች እድል ምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው። ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁን ትንሽ ችግር ያለበት እንደተባለው ቀድም አለ። ይሄ አሁን የተፈረመው ስምምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ያለው ጉዳይ ነው። ምናልባት ሰክሰስፉል ከሆነ እንኳን ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ የግርቶርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም። ብዙ መንገዶች ብዙ መሻገር ይተበቅብናል ማለት ነው። ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳካም ላይሳካም ስለሚችል ማለት ነው። የሰሜኑን ችግር ሊፈታ ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈታው አይችልም። ነገም ሌላ ችግር ውስጥ ነው ልንገባ የምንችል። ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በቤንሻንጉልና ጋምቤላም ያለው ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይ ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እንደው ዳይሬክት ሆስቲሊቲ ስለቆመ እንደ ፈርቀዳጅ ሊሆን ይችላል የሚለውን ነገር ድናስብ እንችል ይሆናል ማለት ነው። አንድ መጨረሻ የሳቸውን ያቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ኃይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ ምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የማዛ ጄኔሬሽን ከ60ዎቹና 70ዎቹ ጄኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ ሆናጂ እኔ 33 አመቴ ነው ማዛም እንደዛው ቢሆናት ነው እኔ 60 እና ይቅርታ አድሜሽን ከፍ ካረጉት 60 እና አነቴ ነው ላይክ አንድ ጄኔሬሽን ነን። የድሜ ልዩነት ቢኖርም አንድ ጄኔሬሽን ነን። 25 አመት ነው አንድ ጄኔሬሽን አይደለ? የኛ ጄኔሬሽን ግን በ60ዎቹና በ50ዎቹ ላይ ፖለቲካሊ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምን ነው የሚማግዱን ነው? ለምን እኔና ማዛ ተነጋግረን አገራችን እያየ ነው እንዳለ አውሮፓ ላይ እየኖርን ነው አሜሪካ ላይ እየኖርን ነው በቃ አንዲስ ነገር ቁ መፍጠር አይጠበቅብንም ማለት እነሱ ያበጁት ፍራት አለ እነሱ ያበጁት የዲሞክራሲ መንገድ አለ እሱን እኮ እየተነጋገርን ወደ አገራችን አመጥን ህዝባችን አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አይደለም የሚጠበቅብን እኮ እና አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው። ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን ማለት ነው።
አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል እባክዎን ስሙን ያስተዋውቁ በቅድሚያ።
አሽበክድሜ ለቢዮሬ ካፕቴን ያመስጋና ላቀርብ ወዳለሁ ስሜን በቻኩ ጁሎ ዲያንግ ባላለሁ ቱልታ ክልሌ ጋምቤላ እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል ምክንያቱም ለመጀመሪያ ጊዜ ኢትዮጵያን በነበርኩበት ጊዜ እንዲያ ድል አላገኘሁም ወይ ኢትዮጵያ ዘራ ግልግሎት ወይ ፋና ወይ ምን አላገኘሁም እዚህ ደርሼ ግን ሰልጋ ብዛችሁኝ በጣም አመሰግናለሁ ሁለተኛ ቢኤ በጣም ላመሰግናችሁ ምክንያቱም በደረሰብን ችግር በጣሳሶ 96 አመት በተፈጠረብን ጄኖሳይድ ላሉ ለሎስ ወግን አይሉም እኔ ግን ላሉ ምክንያቱም የአሜሪካ መንግስት አፕሩቭ አረጋል ኢንቴንሽን ነው የኛ ቢረሰብ እንዲጠፋ ቢኤ በዚህ በኩል ላደረጋችሁልን ድጋፍ ማረጃው ላለ መቀፍስ እንዲደርስ ምስጋና አቀርባለሁ የማቀርበው ጥያቄ ግን መብቸግን ከላችን ምን አለብን ምክንያቱም አሁን እየተናገርን ያለ ነው ስለ ትግራይ ነው ትግራይ ላይ ደረሰው ችግር እኔ ሰማኛል ጓደኞች አሉ እዛ አብሬ ተማርነበት ሰዎች የተማርናቸው ሰዎች አሉ አሁን የሞቱ ከኔ ጋር ሲቪል ሰርቪስ ኮሌጅ ወጂ የተማሩ ጓደኞች የሞቱ አሉ በጣም ይሰማኛል የሚገደል ህፃን ደግሞ ይሰማኛል ያ ችግር ያለ ሆኖ በፕሪቶሪያ ፒስ አግሪመንት አድርጓል በናይሮቢ ግን ሌሎች ችግሮች አሉ አሁን ለምሳሌ በጋምቤላና በኦሮቢያ መካከል የሆነ ችግር እየሄደ ነው አሁን ግን በኋላም በብት ካልተሰጠው ጋምቤላና ኦሮሚያ ይዋጋሉ የኦሮሚያ መከለላው መንግስት ምን ያደረገ ነው
ማን ነው ያደረገ ያለው ምን እየተደረገ ነው
እየተደረገ ባለበት ሰዓት አሁን ጋምቤላው ያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነሳኔ ንቅናቄ ማይክ ፖሊስ ቢሮ አባላት አሁን እየታደኑ ነው ጫካ ገብቷል አንዱ ታስሯል የት እንዳለ አይታወቅም ኦኬ ሰላም ለሰላም እየተናገርን ያለን ሌላው ያፈን ያሰደን እየገደል እንዴት ሰላም ይመጣል ኢትዮጵያ ውስጥ
አመሰግናለሁ ዶክተር አለማየሁ በስካይፕ መስመር ያሉ ይመስለኛል ዶክተር አለማየሁ ብሩ የዚህን ጥያቄ መልስ እድለር ሶልስት
ይሄ መጨረሻው ጥያቄ ነው
የመጨረሻው ጥያቄ ባጭሩ
በጣም ጥሩ በጣም ሰፊ ነው እንኳን አጭር ለማድረግ ሞክራለሁኝ እንደምንሰማው እንግዲህ ዲያስፖራ ሲባል ነበር በርግጥ አንድ የሚጎለን ነገር አለ ዲያስፖራ ምንድነው እንደ ህዝቡ አገበት ውስጥ እንዳለው ኢንተርናላይዝ ማድረግ እንችል አይመስለኝም ውቀት ምክንያት ምናልባት አንዳንድ ነገር ማየት እንችል ይሆናል ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር በውስጣችን ፊል ማድረግ በጣም ሊያዳግተን ይችላል ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው የኦሮሞ ነጻነት ግንባርን መስለው በአካባቢ ባሉ ህዝቦች ላይ ጥቃት በመፈጸም ያ ህዝብ በሸኔ ላይ እንዲነሳ ያገሩም ህዝብ የኦሮሞ ነጻነት ባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸኔ የሚባለውን ግሩፕ መስርቶ እንደሚንቀሳቀሱ ተደርሶበታል ይሄ ግልጽ የሆነ ነው አሁን በወለጋ ውስጥ በግልጽ ነው የሚንቀሳቀሰው በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው ኋላ ደግሞ መሳሪያ ከሌሎች በመንጠቅ ሽፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገውም ይሄ ነው ምናልባት በጋምቤላ የሚንቀሳቀሳል የተባለው ኦነግ ሸኔ በብልጽግና የተደራጀ ነው ብዬ እገምታለሁ ኦኬ አመሰግናለሁ
መልካም አመሰግናለሁ አንድ ጥያቄ ልቀበል ማይኩን የያዙት ቅድም ሰጥቼዎት ነበር እድል
አመሰግናለሁ አብዩ በለው እባላለሁ የልሳነ ግፋን የወልቃይት ጠገዴ ጠለምት ሰብአዊ መብት ተሟጋች ድርጅት ፕሬዚደንት ነኝ ሁለት ጥያቄ ነው ያለኝ አንደኛው ለእህቴ ነው ስለ ፍትህ ያወራችሁ በጣም ስማማለሁ ፍትህ ያስፈልጋል ይሄ ፍትህ መረጋጋትና ተጠያቂነት መምጣት ያለበት ግን ለ43 አመት የወልቃይት ህዝብ በትግራይ ወራሪ ኃይል በህዋት አማራ የሆነ ህዝብ ትግሬነ ተብሎ ታርዷል ተገልሏል አስከሬኖች እየወጡ ነው ይህ ፍትህ እንዲረጋጋት ይህ ተጠያቂነት እንዲረጋጋት ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋገጥ የሚችለው? ፍትህ ከሁለት አመቱ ሳይሆን ወደ ኋላ የመጣ የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንጩ እሱ ነውና። ሁለተኛው የሐሰት ትርክት ነው። ለዶክተር ነው ማቀርበው። የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሓትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገ ውጤቱን ያየነው ነው። ይሄንን እውነት ተቀብለን ከእውነት ላይ ተመስርተን ካልሄድን አሁንም የሐሰት ትርክት እየረጨን ጄኖሳይድ ሌላም እየረጨን እንዴት ነው ወደ ሰላም የሚሄደው? ያን ሰላም እንዴት ማረጋገጥ ይቻላል? ካልሆነስ አሁን ህዝብ ፍትህን ያረጋገጠ በጉልበቱ እንዳለው በጉልበታችን እያረጋገጥን ፍትህን እንሂድ መቆም የለም። ይሄን አቆመን ለትውልድ እንዴት ነው ሰላምን ልናስረክብ የምንችለው?
መልካም እንዲመልሱ ሎላ አድርግ። በቅድሚያ ወይዘሪት ማዓዛ፣ ቀጥሎ ዶክተር ኢታና።
አመሰግናለሁ። ሲጀመር ከስሙ ነው የሚጀምረው፣ ወልቃይት ጠገዴ ነው እንጂ ወልቃይት ጠገዴ አይደለም መጀመሪያው ነው። በመቀጠል ወልቃይት ጠገዴ ላይ ያለው ያሉት ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዋይ ነኝ ብሎ የወሰነው የወልቃይት ጠገዴ ነዋሪ ሰው አንተ ትግራይ አይደለህም፣ አንተ ትግራዋይ አይደለህም፣ አማራ ነህ የሚለው አካል ካለ በብረት አይደለም ይሄንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የት መኖር እንደሚፈልግ ምን እንደሆነ እንዲወስን ጦርነቱ ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታትስ ኳይን ታይም መመለስ አለብን። ሁለተኛ ነገር ይሄ የሐሰት ትርክት የሚባል ነገር ሐሰት አይደለም። የኢትዮጵያ መንግስት፣ የአማራ ስፔሻል ኃይልና የኤርትራ መንግስት የትግራይ ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፍሯቸው ከአሁን በኋላ የትግራይ እናት ማህፀኗ መድረቅ አለበት፣ ትግሬ የሚባል ዘር መቀጠል የለበትም እያሉ ነው ሲደፍሯቸው የነበሩት። ይሄንን የተናገሩት ፖለቲከኞች አይደሉም፣ ኢንተሌክቹዋሎች አይደሉም። ይሄንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር ፈልጋለሁ መጨረሻ ይቅርታ። ፍትህ እንዲመጣ ከተፈለገ ተበድያለሁ፣ ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፔንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን የተቋቋመ ኢንዲፔንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሐቁን እንዲያወጣ የኢትዮጵያ መንግስት መስቀድ አለበት። ታውደር ሳይከለከለው የኢትዮጵያ መንግስትና የሷ ደጋፊዎች ነው።
መልካም ዶክተር ኢታናንም አንድ ደቂቃ መስጠት ፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ ጥያቄም ሲሰጡ በሌሎች አካላትም ጭምር እዚህ በሌሉ በውይይቱም ራሳቸውን መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ኢታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖረን በአንድ ደቂቃ
አንድ ቀማ አልወስድም። መጨረሻ ላይ የጠየቀውን ጥያቄ ብቻ ነው መልሰው የሐሰት ትርክት ያለው ወንድሜ ማለት ነው። አሁን አንተ አልተናገርክም ይዘቱን፣ ግን ከውጪ የሚነገረውን አንስቼ ለመናገር ከሆነ የሐሰት ትርክት የሚባለው ምንድነው? ኦሮሞ አገር አለኝ ማለት ነው ሐሰት ትርክት የሆነው? ትግራይ አገር አለኝ የራሴን አገር ላስተዳድር ማለት ነው የሐሰት ትርክት ወይስ ምንድነው? ብሔሮች
በአማራ ላይ የተነገረው ሐሰት ትርክት አማራን ያስጨፈጨፈ ነው?
መልካም ሐሳባችሁን ተመልካቾች የሚከታተሉት ይመስለኛል።
አልመለስኩም። ስለዚህ የሐሰት ትርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ የተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለ ሰላም ስናወራ ይሄንን ሁሉ
ለሚዛን ሲባል የተለያየ ስብጥሮችን ያቀላቀልክ ነው ባጭሩ አቶ ይናው።
የወልቃይት ጠገዴ ጉዳይ የህግ ባለሙያም ስለሆንኩ ምናልባት አንዳንድ የህግ ነገሮችን ባነሳ ይሻል ይሆናል ብዬ ስላሰብኩና የሐሰት ትርክት ሲባል በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አይደለም። እሳቸው ሲናገሩ አማራ ባለፉት 100 እና 150 አመታት ብሔር ብሔረሰቦችን ሲጨፈጭፍና ሲጨቁን ነበር የሚለው ጉዳይ ነው ያውን የአማራን ህዝብ ለልቂት እየዳረገ ያለው የሚለው ነገር ለማናገር ይመስለኛል። የወልቃይት ጠገዴን ጉዳይ በማንሳት የወልቃይት ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ሊያጨፋጭፍ የሚገባ መሆን መቻል የለበትም። ያ የኢትዮጵያ መሬት ነው አይደል? ትግሬውም አማራውም ሂዶ ኦሮሞም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድነው ችግሩ ሊሆን የሚችለው? ይሄንን ችግር ቆይ የኔ ነው ህጉን ባነሳ ደስ ይለኛል። የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው ከዚህ በኋላ የዚህኛው ህዝብ ነው የሚል አስተጣጥና አድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወዴት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት? አዋጅ ቁጥር 7/1984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል ያለበት። ይሄ አዋጅ ሪፒል አልተደረገም ውድቅ አልተደረገም ማየት ይችላል። አዋጅ ቁጥር 7/1984 ማለት ከዛ ውጪ ግን ህገ መንግስቱ የክልሎችን ድንበር አላሰመረም። ሄዳችሁ ማየት ይችላል። ይሄ አዋጅ ነው ያሰመረ። ስለዚህ ይሄንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይ ጠገዴ ራያ የሚባለው ወደ ትግራይ አካተተው ይሄ አዋጅ ተዘለለ ነው።
እሺ እባክዎን
ሌላ ደግሞ ለሄኖክ ያለኝ ጥያቄ አሁን እንደማየው ልዩነት ስላለ አንተ ለሰላም ያለህ አመለካከት ትንሽ ተስፋ ያለው ስለሚመስል ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገርና ከፖለቲካ ውጪ ሆነ አብረን እንዴት እንሰራለን ለሚለው ከእንደማዓዝ አይነት ከህቶች ጋር የመነጋገር ሐሳብ አለ ሄኖክ ጥያቄ።
አመሰግናለሁ።
እሺ አመሰግናለሁ አዩ ለጠየቅሽው ጥያቄ። መጀመሪያ ከዚሁ ነው ማየት ያለብን። አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል። ግን የትግራይ ህዝብ ብቻ አይደለም የተጎዳ፣ የአፋር ህዝብም በጣም ተጎድቷል። የአማራ ክልል የአማራ ህዝብም በጣም ተጎድቷል። እሱን ራሱ አክኖሌጅ ማድረግ መቻል አለብን። ይሄ ጦርነት ኢትዮጵያው ያለ የወረደ ዳፋ ነው። እሱን ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ብቻ ነው የደረሰ ምንል ከሆነና የሌላውን ደግሞ የደረሰበትን መጠቃት እንትን ምን ተወው ከሆነ አሁንም ለመስማማት የስሜ ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ህፃናቶች፣ ሴቶች፣ አሮጊቶች ሁሉም እንደዛ እንዳልሆነ ሆነ። የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው። ያው ኢንፍራስትራክቸር ወደመ በዚህ ጦርነት ማለት የትም ያለው ይሁን ይሄ ነገር ነው ሊያሳስበን የሚገባ። ኢትዮጵያው ያለ መድረስ ያልነበረበት እልቂት ደረሰ። ሁሉም ኢትዮጵያው ያለ ጦርነቱ የተካሄደበት ቦታ ላይ ማለት ነው። እሱ ሊያሳስበን ይገባል ነውና ስፔኑን ልንረዳ ይገባል መጀመሪያ ነው። ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው። ምናልባት አሁን ለምሳሌ ጄኖሳይድ ሲባል ዴፊኒሽኖች አሉ፣ የዓለም አቀፍ ዴፊኒሽኖችም አሉ፣ የሀገር ውስጥ ዴፊኒሽኖችም አሉ። ሮም ስታቲዩት ማየት እንችላለን። አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ ጉዳት መድረሱ የታወቀ ጉዳይ ነው። ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለው ነገር ፕሩፍ ሳናደርጋውንም ጄኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል። ጉዳቱን አንደርስታንድ ማድረግ ይገባኛል። ደርሷል ሁሉም ነገር ማለት ነው ሁሉም ህዝብ ላይ። ግን ጄኖሳይድ ብልና አግራቤ ስናደርገው ኢንቴንሽን የምትል ቃል አለች። ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ? ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለሆነ፣ ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አይደለም። ግን ሁላችንም እኔ ያንዱን ጉዳት መድረስ አልነበረበትም ብዬ የማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን እኔ ሰው ሀገር መጥቼ እኮ ነው እየኖርኩኝ ያለው። የሰው ሀገር ፕሮፐርቲ ነው እየተጠቀምኩ ያለው። ያ የሰው ሀገር ዲሞክራሲ ነው እንጆ እያደረኩኝ ያለው። ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖርን ኢትዮጵያውያኖች ጋር ተቀምጨ ተዋይጄ ኢትዮጵያን እናሸሽል ማንልበት ምንድነው ምክንያት ሊኖር የሚገባ? በተለይ አንድ ጥያቄ በነገራችን ላይ ኢታና ሲያነሱ የነበረው ነገር የኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት። የኢትዮጵያ አንድነት ነው ያለ እንግዲህ ሀገራት ይሰባሰቡ ለኢኮኖሚ ሚዩ ለሚሊታሪ ሚዩ ይሰባሰቡ ሰፊ ሀገር ለማርኬት ሚዩ ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈልግ? እንደዛ መሆን ያለበት አይመስለኝም። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋም ይሁን የካልቸርም ይሁን የሃይማኖትም ይሁን የሰልፍ አድሚኒስትሬሽንም ይሁን እንዴት መሆን መቻል አለበት? ኢትዮጵያ እንዴት እናስተዳድራት? እንዴት አይነት ያስተዳደር ስርዓት ትከተል? ምን ቋንቋዎች እውቅና ያገኙ የሚለው ነገር ላይ ነው ልንወያይ የሚገባ እንጂ በራሷ በኢትዮጵያ ላይ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ አልቂት ነው እየጠራን ነው የምንመጣ ለማለት ነው። አመሰግናለሁ።
ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው። ብዙ ጥያቄ ፈልጋል። የመጨረሻ ዕድል ለርሶ ልስጥ። በተደጋጋሚ በቀረቡት ሐሳቦች ላይ ባጭሩ የሚሉት ነገር ካለ ዶክተር ኢታና።
እኔ አሁንም ቀደም ያልኩትን ነገር ነው የምደግመው። ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም። የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል።
ታቱ ስላለቀ ሐሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲዮአችን ተገኛችሁ። ታዳሚዎቻችንም እንዲሁ የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀፍቴ፣ ወይዘሪት ማዛ ግዴ፣ አቶ ሄኖክ አበበ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ለተከታተላችሁን እናመሰግናለን።
አድማጮች፣ የአሜሪካ ድምጽ ኢትዮጵያ የሰላም መንገዶች በሚል ርዕስ ያሰናዳው የአንድ ሰዓት ተኩል ውይይት ይህን ይመስል ነበር። በሙሉን ለመከታተል ከፈለጋችሁ በዌብሳይታችን፣ በፌስቡክ እና በዩቲዩብ ገጾቻችን ላይ ታገኙታላችሁ። በዚህ አጋጣሚ የዚህ መድረክ ዓላማ የተለያዩ የትውልደ ኢትዮጵያውያንን ሐሳቦች ወደ አንድ መድረክ በማምጣት ማብላላትና ስለ ሰላም መንገዶች ለመነጋገር እንጂ ክስና ምላሽ አውድ እንዳልነበር ለመግለጽ እንወዳለን። በመሆኑም በዚህ ውይይት ላይ የተነሱ እንዲሁም ማብራሪያና ምላሽ ለሚያስፈልጋቸው ጉዳዮች ከተለያዩ የሚመለከታቸው ሰዎች ማብራሪያና ምላሽ ፈቃደኛ ከሆኑ ይዘን እንደምንቀርብ ለመግለጽ እንወዳለን። በተጨማሪም የዘር ፍጅትና ጄኖሳይድ የሚሉ ቃላቶች በዚህ ውይይት ላይ በተደጋጋሚ ተጠቅሰዋል። ይሁንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው ዓመት ይፋ ባደረጉበት የምርመራ ውጤት በስብዕና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳገኙ ጠቁመው የዘር ፍጅትና ወይም ጄኖሳይድ መፈጸሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጄኖሳይድ ስለመካሄድና ስላለመካሄዱ ግን የጠቆመው ነገር የለም። በድጋሚ ተሳታፊ እንግዶቻችንን፣ ተወያዮችንና አወያዮችን እንዲሁም እናንተን አድማጮቻችንንና ተመልካቾቻችንን እናመሰግናለን። በዚሁ የምሽቱን ፕሮግራማችንን እናጠናቀቃለን። በፕሮግራማችን ላይ ያላችሁን አስተያየቶች ይህን የተላለፈውን ውይይት ጨምሮ በተለያዩ ሳምንታዊ ፕሮግራሞቻችን ላይ ጥቆማ ወይም አስተያየት ለመስጠት ብትፈልጉ በምን ታገኙናላችሁ የሚለውን ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የምሽቱ መሰናዷችን ተጠናቀቀ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየ ነኝ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.